የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያን የተለመደውን የዘውትር ሰላምታችንን ያስቀደምን የዛሬውን የጥቅምት 26 ቀን 2010 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኖቬምበር 5 2017 ቅንብራችንን ይዘን ቀርበናል። በቅድሚያ አንድ ከድረገጽ የተገኘ ወቅታዊ ጽሑፍ ይቀርባል። በመቀጠልም ሳምንታዊ ዋና ዋና ዜናዎችን እናስደምጣለን። ከዜናዎቹም በኋላ ሰፊ የጥያቄና መልስ ጊዜ ይኖረናል። ለለቱ ውይይት ያጋበዝናችሁን እንግዳ ወደ ኋላ እናስተዋውቃለን። ከውይይቱ በኋላ ሳምንታዊ ስርጭታችን ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘውትር ግብዣችን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Not
የዱላ ቅብብሎሽ ከአገሬ አዲስ። ከተለያዩ የስፖርት ውድድሮች ውስጥ አንዱና ማራኪ የሆነው በተወሰነ የርቀት ሩጫ በቡድኖች መካከል ዱላ እየተቀባበሉ የሚያካሄዱት ውድድር ነው። በዚህ ውድድር ላይ ፈጣንና ጠንካራ ተብሎ የተባለው ተመርጠው ይሰለፋሉ። ፍጥነትና ጥንካሬያቸው ግን ለተወሰነ ርቀት ታስቦ ነው። በዚህ ውድድር ላይ ደክሞት ወይም የሚቀባበለው ዱላ ከእጁ አምልጦ ሲወድቅበት ለማንሳት ለመቅደም የሚውተረተር አይጠፋም። ምንጊዜም ቢሆን መሸነፍን አምኖ ከጨዋታው ሜዳ አይወጣም። የአንዱ ድክመት በሌላው አጋሩ እየተሸነፈ እስከ ማሸነፍ ወይም መሸነፍ ድረስ ውድድሩ ይቀጥላል። ተወዳዳሪዎቹም ሁሉንም የሰለጠኑት በዱላ ውድድር ስለሆነ ዱላዋን ጨብጦ መሮጥ ግዴታቸው ነው። ካለ ዱላዋ ከጨዋታው ሊካፈሉ አይችሉም። ሁሉም የዱላ ስፖርተኞች ወይም አባዱላዎች ናቸው። በመጨረሻም በዱላ ቅብብል ውድድር ጠንካራ የሆነው የአባዱላ ቡድን የሽልማት ባለቤት ይሆናል። ይህንን በአገራችን የፖለቲካ ሜዳ ተርጉመን ስናየው ተወዳዳሪዎቹ በዘርና በጉልበት በሚያምኑት ቡድኖች ሲሆን፣ የፉክክሩ ዓላማ ግን የተወሰነ የሥልጣን ዘመን የሚያበቃቸውን የሥልጣን ዱላ ወይም በትረ መንግሥት ለመጨበጥ የበላይ ሆኖ ለመሆን ነው። በዚህ የጎሳ ቡድኖች መካከል የሚደረገው ፉክክር ጠንካራና ደካማ ይኖረዋል። እንደ ዱላ ቅብብሉ ስፖርቱ እንደ በትረ መንግሥቱ ከመዳፍ ሊያመልጠው የሚችልበት ሁኔታ ሲኖር፣ ያንን ተቀብሎ ተረኛ አባዱላ ለመሆን የሚበቃ ደግሞ ይኖራል። የዚህ ሽኩቻ ውድድር ግለት የሚፈጥረው ጠረን ሰሞኑን መሽተት ጀምሯል። ላለፉት 27 ዓመታት አባዱላ ሆኖ ሲፈጅ የኖረው የወያኔ መራሹ ቡድን በሕዝብ ተቃውሞ በተለይም በኦሮሞ በአማራው ማኅበረሰብ በኩል የተነሳውን ቢተኝነት ጉልበቱ ዝሎ ተዳክሞ ለመውደቅ መንገዳገድ ሲጀምር አጋሮቹን ሊያንሰራራ የሚችልበት መንገድ ይዘው ብቅ ብለዋል። የዚህ ስነ ልቦና ለመመለስ የሚችል ቋንቋ መልእክት የሚናገረው ወደ መድረኩ እንዲወጡ በማድረግ ለሥርዓቱ መዳኛ ቀጭን የማርያም መንገድ ዘርግተዋል። በትግሉ ግለት ስፋት የተነሳ በኦሮሞ ማኅበረሰብ በኩል የተንቀሳቀሰባቸውን አደጋ የሚያዳክሙበትን ዘዴና ብልሃት ፈጥረዋል። ለዚህም የተመረጠው የኦሮሞ ሕዝብ ዲሞክራሲ ድርጅት ወይም ኦህዴድ ኦፕዲዮ የተባለው እንደ ጎማ ቀይሮ ሥርዓቱን እንዲያስከረክር ማድረግ ነው። ይህ ስልት በቅርቡ የተወጠነ ሳይሆን እንደ አማራጭ ሆኖ በይደር የተያዘ በምዕራቡ አገሮች ተባባሪነት የተዘጋጀ ወጥመድ ነው። ባለፉት ጥቂት ዓመታት ኦፕዲዮ አባላት በተለያዩ የአውሮፓ አገሮች በተለይም ጀርመን፣ ሆላንድ፣ ስዊድን ውስጥ የተለያዩ ሥልጠና ሲከታተሉ ቆይተው መመለሳቸው የአደባባይ ምስጢር ነው። ይህን ስልት ተግባራዊ ለማድረግ በውጭ አገር በአገር ቤት ውስጥ የሚስጥርና በይፋ በመደራደር መልክ እንዲይዝ ጥረት ከማድረግ አልፎ ይፋ እየሆነ በመታየት ላይ ነው። ከወያኔ ጋር የሥርዓቱ አካል ሆነው የኖረው ድርጅት መሪ ከክልል ፕሬዚዳንቱን አውጥቶ ጠቅላይ ሚኒስትር ለማድረግ ወደሚቻልበት ደረጃ ለመድረስ የቀረው ጊዜ አጭር ይመስለኛል። ወሳኙ የሕዝብ ትግልን ሂደት ነው። ይህ ስልት ተግባራዊ ከሆነ ምናልባት በኦሮሞ ማኅበረሰብ በኩል የተነሳው ተቃውሞ ለጊዜው ሊያስተነፍሰው ይችል ይሆናል። በመጨረሻም መፍትሄ ሊሆን አይችልም። ላለፉት 27 ዓመታት የግፉ ተጠያቂ ሆኖ የኖረው ኦህዴድ በአንድ ጀንበር ተገልብጦ ሕዝባዊ ስሜት ሊያድርበት አይችልም። የተፈጥሮ ጸባውን አይፈቅድለትም። ለወንጀሉ ሁሉ ተጠያቂ ነው። ጎሰኛ ነው። ከጎሳው አጥር ወጥቶ ሰብአዊና ኅብር ብሔራዊ ስሜት ሊያድርስበትም አይችልም። የተቀመረው አሻጥር ከዳር እስከ ዳር የተቀጣጠለው ሕዝባዊ ዓመፅ ለማዳን የእሳት አደጋ ሆኖ እንዲያጠፋ የተደረገ የመጨረሻ ሙከራ ነው። የሚጎስመው የውሸት ነጋሪት ለውጥ ይመጣል ብሎ ማሰብ መጠበቅ ጅልነት ነው። ሥርዓቱን ለማዳን የሚደረግ ማጭበርበር መሆኑን መገንዘብ ያሻል። የኦሮሞ ወጣት እስካሁን ድረስ ያስጨፈጨፈው በሺ የሚቆጠሩ ንጹሐን በእስር ቤት አጉሮ የሚያሰቃየው ማን ሆነና ነው? የሕዝቡን ጩኸት ቀምቶ ደረት መምታት፣ ሙሾ ማስወረድ፣ ያዙ ልቀቁኝ የሚባለው ለወደፊቱ ላለመጨረሱ ምን ዋስትና አለው? የዘር ፖለቲካ፣ ዘረኝነት በሰፈነበት ሥርዓት ውስጥ የመተላለቁ ዕድል የሰፋ ነው። በዘር የፖለቲካ እምነት የሥልጣን ውጣ ውረድ በአንድ ወቅት ተጠያቂ የነበረው በሌላ ወቅት አጥቂ ይሆናል። የሚመራበት ተራዬ ነው የሚለው የበቀል ሕጋዊ አራዊት ይሆናል። እንደ ዱላ ቅብብሉ የስፖርቱም የወያኔ የበላይነት በኦሮሞ ወይም በሌላው የበላይነት ቢተካ ለውጡ የጅራፍ ለውጥ ነው። ተወዳዳሪ ቢለዋወጥ የዱላ ቅብብሎሹ የስፖርቱ ጠባይ አይቀይረውም። ያው ዱላው ቅብብሎች ስፖርት ነው። የጎሳ ፖለቲካውም ወይም የሥርዓቱ የጎሳ ድርጅት መካከል የሚደረገው የሥልጣን ውጣ ውረድ ይዘቱን አይቀይረውም። በአገራችን የፖለቲካ ሜዳ የወያኔ የበላይነት የኦህዴድ የብአዴን በደቡብ ሕዝቦች ድርጅት ቢቀየር፣ የኃይለ ማርያም ደሳለኝ ጠቅላይ ሚኒስትር በለማ መገርሳ ቢለውጥ፣ ያው ጉልቻ ለውጥ ከመሆኑ ያለፈ ሥርዓት ለውጥ ሊሆን አይችልም። ቀልቀሉ ስልቻ ስልቻ ቀልቀሉ የሕዝብ ትግል ሲጠናከር በገዢው የጎሳ የሚፈጠረው ስጋት፣ ጭንቅ፣ አልፎ አልፎ ራስን ከተጠያቂነት ለማዳን የሚደረግ ሙከራ፣ የእርስ በርስ መከዳዳት ከደሙ ንጹሕ ነኝ ማለት አዝማሚያ እየታየ መጥቷል። ለሥርዓቱ መፈረካከስ ቢረዳም አንዱን ከሌላ ወይም ከነበረበት ወንጀለኛ ቡድን የተሻለ አድርጎ ለማየት የሚያስችል አይሆንም። አልፎ ተርፎ በእርቅ መግባባት ስም የተፈጸመ ወንጀል ተድበስብሶ የሕግ የበላይነት ተሽሮ ወንጀለኛ በሥራው ጥፋት ሳይጠየቅ የሚቀርበት ሁኔታ እንዲፈጠር የሚደረግ ሙከራ እየተስተዋለ መጥቷል። እርግጥ ነው የኢትዮጵያ ሕዝብ በታሪኩም በባህሉም ግጭቱን በሰላም በደልን በይቅርታ መለወጡ አይካድም። ግን አንተምተው ውሾን ያነሳው ውሾ ይሁን በማለት ብቻ ሳይሆን የበደለ በፈጸመው በደል ተጸጽቶ የበደለውን ይቅርታ ሲጠይቅ፣ ሲከስ፣ የዘረፈውን ሲመልስ ለወደፊቱም መቀጣጫ እንዲሆን የሚያስችለውን መንገድ ሊሆን ይገባዋል። ያ ካልሆነ ተመሳሳይ ጥፋት ወንጀል እንዳይደገም የሚያግደው የለም። የሥርዓት ለውጥ የሚመጣው ሕዝቡ የሚታገልለት የአገራችን አንድነት የእኩልነት መብት የሚረጋገጠው በጎሰኝነት ሥርዓት መቃብር ላይ በፍልስፍና በእውቀት ላይ ያረፈ የፖለቲካ ራዕይ ያለው ሥርዓት ሲመሠረት ብቻ እንጂ ጎሰኞች እየተቀባበሉ የሚመሩት ሥርዓት የሚረጩት የዘር መርዝ የተቀላቀለ ፖለቲካ አይደለም። የሚታየው ሥርዓቱን የማዳን ርብርቦሽ ለሕዝቡ ችግር ጥያቄ መልስና መፍትሄ ሊሆን አይችልም። መፍትሄ ሊሆን የሚችለው በኢትዮጵያዊነት ጽኑ መሠረት የተገነባ ያሳተፈ የሁሉንም ተገቢ ጥያቄ በተገቢው መንገድ ሲመልስ የሚችል ከዘርና ከክልል አጥር የወጣ ሕገ መንግሥታዊ ሥርዓት ሲመሠረት ብቻ ነው። በመሆኑም ለዚህ የቆመ ኃይሎች አማራጭ ሆነው ሊቀርቡ ይገባል። በተቃዋሚ ስም በተመሳሳይ ጎሳ ፖለቲካ በተደራጁ መደገፍ እንደ አንድነት ኃይል መቁጠር ውጤት ያው በገሌ ነው። ይህ ሁሉ ጣጣ በጎሳ ፖለቲካ የወለደው ችግር ነው። የጎሳ ፖለቲካ ካልተወገደ ከዚህ ችግር ማጥ ውስጥ መውጣት አይቻልም። በየቦታው በየወቅቱ በአንድነት ስም ተደራጅቶ በተናጠል መሯሯጥም ለጥቃት አመቺ ያደርጋል። አንድ ጠንካራ አማራጭ ሳይኖር ለወያኔ ተባባሪዎች ቀጣይ ሥርዓት ያደርጋል። በተደጋጋሚ የታየው የመጠላለፍ አባዜ በቃል ተቃዋሚ፣ በተግባር ግን የሥርዓቱ ደጋፊ ከመሆን የተለየ አድራጎት አይደለም። አሁን ከፊታችን የተደቀነው ጎልቶ የሚታየው የአገራችን ሕልውና የሚታየውና ለመበታተን የሚያስችለውን አደጋ ስለሆነ ያንን ለመቀልበስ በእውነት ለኢትዮጵያ አንድነት፣ ለዲሞክራሲ ሥርዓት መስፈር የሚታገሉ አገር ወዳዶች ጠንክረው መውጣት ይኖርባቸዋል። የፖለቲካ ፍልስፍና ልዩነት ወይም የግል ጥላቻ፣ የሥልጣን ሽኩቻ ለመለያየት ከአገር አድኑ ትግል ላለመሳተፍ እንቅፋት ምክንያት ሊሆናቸው አይገባም። እኔ ብቻ የሚለው እብሪታዊ የበላይነት ስሜት ለራስም እንደማይበጅ ሊታወቅ ይገባል። የመጨረሻ ውጤቱም ከወያኔ ታሪክ አሁን ከደረሰበት ውድቀት አይቶ መማር ይቻላል። የመጠላለፉን የውድድሩ ነገር በሰብአዊ ተግባር የሚደረገው ዘመቻ ላይ የታየ ድክመት ነው። ሰሞኑን በወገኖቻችን ላይ በደረሰው ጭፍጨፋና መፈናቀል ምክንያት በየፊናው እርዳታ ሲሰበሰብ ሰንብቷል። እርምጃው የሚነቀፍ አይደለም፣ ግን እንደ ፖለቲካ ትግል የእርስ በርስ ሽሚያ ሽቅድምድም እየታየበት ሆኗል። የፖለቲካ ድርጅቶች በዚህ ሰብአዊ ግዴታ ላይ መሳተፋቸው መልካም ቢሆንም እርዳታውን፣ ትኩረቱን፣ ዕውቅና ለማግኘት መሳሪያ ለማድረግ ሲሞክሩ ተስተውሏል። በግለሰቦች ተነሳሽነት የተደረገ የገንዘብ ማሰባሰብ ሙከራ የሚናቅ አይደለም። የተሰበሰበው እርዳታ ለተጎጂ ወገን የሚደርሱበት መንገድ ግልጽ ባለመሆኑ አልፎ አልፎ እርዳታ በወያኔ ቁጥጥር ስር በወደቀው ባንክ በኩል መላኩ ሲታወቅ ለመርዳት የሚፈልገውን ጥርጣሬ ውስጥ ከቶ የእርዳታው ተካፋይ እንዳይሆን አድርጎታል። ይህንን የመሰለ ችግር ተደጋግሞ የተከሰተ ስለሆነ መፍትሄ ሊፈለግለት ይገባል። መፍትሄውም አንድ አገራዊ የቀውስ ጊዜ ፈጥኖ ደራሽ የሆነ ከማንኛውም የፖለቲካ ድርጅት ነጻ የሆነ ሕጋዊነት፣ ግልጽነት ያለው ሂሳብ፣ ወጪና ገቢ ይፋ የሚያደርግ በነጻ ሂሳብ ተቆጣጣሪዎች እይታ ስር የዋለ ኃላፊዎቹ በተወሰነ የአገልግሎት ጊዜ ግፋቢር በየሁለት ዓመቱ የሚለዋወጡበት የእርዳታ አስተባባሪ አካል መፍጠር ነው። በዚህ መልኩ የተቋቋመ ድርጅት መኖሩ ሰርገኛ መጣ ከመሯሯጥ ያድናል ነው እምነትም ይጣልበታል። በተራዘመ ሂደት የተሻለ እርዳታ ኢመርጀንሲ ፈንድ ለመሰባሰብ የሚያችል አቅም ለመገንባት ይረዳል። ለዚህም ዓላማ የተፈጠረ ድርጅት ካለም ከላይ የተጠቀሱትን መስፈርቶች የሚያሟላ ሊሆን ይገባዋል። በአንድ የፖለቲካ ድርጅት አባላት፣ ደጋፊዎች ቁጥጥር ስር እንዳይወድቅ በንቃት መጠበቁን መከላከሉ ተገቢ ነው። የአምባገነኖች የጎሰኝነት በትረ ሥልጣን ቅብብሎች በኢትዮጵያ ሕዝብ የአንድነት ክንድ ይሰበራል። ኢትዮጵያ በአንድነት በነጻነት ለዘላለም ትኑር። አዲስ አገሬ።
አድማጮቻችን ከዚህ ቀጥለን ሳምንቱ ዋና ዋና ዜናዎችን እናስደምጣለን። በትናንትናው ዕለት በስዊድን በስቶክሆልም የሞረሾ ገነ መረዳጃ ድርጅት ለባላቱና ለድጋፎቹ ባስተላለፈው ጥሪ መሰረት ስለ ድርጅቱ የወደፊት ትልሙ ይተካሂዷል። ከዚህም ጋር በማያያዝ የምሳ ግብዣ አድርጓል። የኢትዮጵያን ትሪዮ የዝግጅት ክፍል አባላትም በስፍራው በመገኘት አባላቱና ድጋፎቹ በውይይቱ ላይ ያንሸራሸሯቸውን ሐሳቦች እንደሚከተለው ዘግበውታል። በስዊድን የሞረሾ ገነ የመረዳጃ ድርጅት አማራውን ከመከማሰባሰብ ከመቀስቀስና ከመነሳሳት ከመደራጀት ተግባሩ ጋር ጎን ለጎን ሞረሾ ገነ የአማራ ድርጅት ለአማራ ሁሉና ተጋድሎ ለመደገፍ የማቴሪያልና የገንዘብ ሐሳብ ድጋፎች ዙሪያ ኃላፊነት እንዲኖረው አድርጎ የተመሰረተ በመሆኑ ራሱን የአማራ ድምጽ ሊዶ አመታዊ ባጀት ባድርሻ ማርጎ ይንቀሳቀሳል። በመሆኑም ለአባላቱና ደጋፊዎቹ በየጊዜው የሚሰጣቸው ምልክቶችና ቅስቀሳዎች ለሪዶኑ ስርጭት የተጣለበትን አደራ ወደ ግብ የሚያደርሱ ውጤቶች እንደተገኙ በትናንትናው ዕለት ሪፖርት ሰጥቷል። እንዳለፉት አመቶች ሁሉ በዚህ ማመት የ10,000 ዶላር ድጋፍ ለማራው ሪዶ ድምጽ ለማበረከት መቻሉን በማውሳት በስፍራው ለተገኙም ሆነ ላልተገኙ አባላቶቹና ደጋፊዎቹን የሚያኮራ ተግባር ለማከናወን በመቻሉ የስዊድን የሞረሾ ገነ መረዳጃ ድርጅት ከፍተኛ ምስጋና አቅርቧል። ከእንግዲህ በዲያስፖራ ውስጥ ያለው አማራ በቁርጠኝነት ከቆመና ለወገኑ ደራሽ ለመሆን እርዳታውን ለመስጠት ፈቃደኝነቱን ከገለጸ በተለየ ማማራው በአገሩ ስለትግሉ የከፈለ ያለው መስዋዕትነት ለመጋራት ከጎኑ ለመቆም በራሱ በአማራው መንፈስ እንዲሰጥ ካደረገ ኢትዮጵያዊነትን ተቀዳሚ ካደረጉና አንድ አገር አንድ ህዝብ ከሚሉት ጎን ሆኖ የኢትዮጵያን ተሳይኦን የማድረጉ የነጻነት ጉዞ ቀና እንዲሆን ለማድረግ እንደሚችል ኢትዮጵያ ህዝብ መሰረታዊ ጥላቶችም በህዝባዊ አመጽ ሊወገዱ እንደሚችሉ ሐሳቦች ተሰንዝረዋል። ከሁሉ በፊት ግን ከምን ጊዜም በላይ አማራው በአንድ ኃይል መሰለፍ እንደሚኖርበት ጥሪም ተላልፏል። በዚህ ስብሰባና ምሳ ግብዣ ላይ ከስቶክሆልም ራቅ ካሉ ከተሞች አባላቶቹና ደጋፊዎች እንደተገኙ ለመረዳት ተችሏል። የትግራይ ያኔ አሻንጉል ፓርላማ አፈ ጉባኤ ሆኖ ሲያገለግል የነበረው አባዱላ ገመዳ ወይንም ምናሴ ባቀረበው የመልቀቂያ ደብዳቤ ላይ ወሰነን ለመስጠት እንዳልተቻለ ሆነውና ኦፒዲዮ ያስተዳድራል በሚባልበት የመሐሉ የኢትዮጵያ ክፍል በተነሳ ተቃውሞ የህዝቡ ክብር ተነክቷል በሚል ስልጣን መልቀቁም ይታወሳል። ያቀረበው ማመልከቻ ወሰነ ከማግኘቱ በፊት ወያኔ የኢትዮጵያ ህዝብ አንጥሮ ሀብት እየቆነጠረ ለተላላኪ ባለስልጣኖቹ ካደለው ንብረት መካከል ለአባ ገመዳ ሰጥቶት የነበረው መኖሪያ ቤት የነጠቀው መሆኑ ከሀገር የደረሰ ዜና ገልጿል። የውስጣኔ በቀጣ ከዋሃት ከመቀሌ ተላለፈ ዘዝ እንደሆነም የውስጣቂዎች ገልጸዋል። ከሀገር የሚናፈሰው መረጃ እንደሚገልጸው ከሆነ በቅርቡ ከወያኔ ቁጥር 2 በአድን ኃላፊነቱን የለቀቀው ኤርትራዊ በረከት ስምኦንና አባዱላ ገመዳ ወይንም ምናሴ ላይ የሙስና ምርመራ ተጀምሮባቸዋል የሚል ነው። ይበን እንዲንዳለ ባለፈው ሳምንት የውያኑ ጠቅላይ ሚኒስትር አገሪቱ አስለገጠማት የፖለቲካና ማህበራዊ ቀውስ ምክንያት ለሻንጉሊቱ ፓርላማ ሪፖርት ለማቅረብ ተያዘው ቀጠሮ ላይ አባዱላ ስብሰባውን ባፈ ጉባኤነት ይመራዋል ሲባል ከስፍራው አለመገኘቱን የውያኑ ተለጣፊ ድርጅቶች እንዳበሳጨ ከሀገሬ ደረሰ ዜና ገልጿል። የብቻ ሳይሆን ያሻንጉሊቱ ተወካዮች 570 ወንበሮች መካከል 200 ያህል ባዶ ወንበሮች እንድታዩ ከስፍራው የነበሩ ገልጸዋል። የቅርባቂዎች እንዳሉት ከሆነ ባሻንጉሊቱ ፓርላማ ላይ ለመገኘት የወሰኑት የኦፒዲዮ አባላቶች ለመሆናቸውም ገልጸዋል። የውያኑ ጠቅላይ ሚኒስትር ተብዮ ኃይለማርያም ደሳለኝ ባልተለመደ ሁኔታ ያሻንጉሊቱ ፓርላማ ወንበሮች ባዶ መሆናቸው እንዳስደነገጠውና የመረበ ገጽታ ይታይበት ነበር ስፍራው የተገኙ ለተለያዩ ሚዲያዎች ካስተላለፉት አስተያየቶች ላይ ለመረዳት ተችሏል። ኃይለማርያም ደሳለኝ በተለመደ ቅጽበት አንደበቱ በአገሪቷ ውስጥ በየስፍራው የተቀሰቀሰ ግጭት መንስኤው የኪራይ ሰብሳቢዎች የፈጠሩ ችግር ነው ሲል ተደምጧል። በለቱ ለኃይለማርያም ደሳለኝ ከቀረቡ ጥያቄዎች አብዛኛዎቹ በለቱ ላለመገኘት የወሰኑ የኦፒዲዮ አባላት እንዲወክሏቸው የላኳቸው በጣት የሚቆጠሩ የኦፒዲዮ አባላት የሰነዘሯቸው ትችቶች እንደሆኑና አብዛኛዎቹ ጉዳይ ስለግጭቱና ስለአገዛዙን ተጠያቂነት ለማድረግ እንደሚመለከት ተገልጿል። የትግራይ የነፋሽታ አገዛዝና የስም ተቃዋሚ ድርጅቶች የምርጫ ስርዓት ዙሪያ ስምምነት ላይ ደርሰናል ሲሉ መግለጫ ከሰሞኑ ሰጥተዋል። የስምምነት ድረሰበትን ባለ ምርጫ ስርዓት በመጪው በወያኔ ህግ በሚካሄደው የድምጽ አሰጣጥ ወያኔና ተለጣፊ ድርጅቶቹ በአብላጫ አሸናፊ እንዲሆኑ የሚፈቅድ ሲሆን በወያኔ እጅ ተሰሩ ተቃዋሚ የሚባሉት ደግሞ ከ120 እጅ ብቻ እንዲያገኙ የሚደነግግ ለመሆኑ ይፋ ተደርጓል። በዚህ መሰረት በመጪው የስሙላ ምርጫ የሻንጉሊቱ ፓርላማ ወንበር ከ547 ወደ 657 ከፍ እንዲልና ነበሩ 547 የመቀመጫ ወንበር ለወያኔ የሚሰጥ ተጨማሪ ቁጥር ደግሞ ወያኔ የሚለግሳቸው የስም ተቃዋሚዎች እንደሚታደሉ ስምነቱ ይገልጻል። የከመስከረም ወር ጀምሮ በወያኔ በተቃዋሚዎች መካከል ውይይት እየተደረገ ነው የሚለው ዜና እንደተሰማ ወያኔ መጪው የተለመደው የስሙላ ምርጫ በአጃቢነት ዙዛቸው የሚያሰልፋቸውን እየመለመለ ለመሆኑ ትችት ሲሰጥበት መቆየቱ ይታወሳል። ገና ድርድሩ ሲጀመር ወያኔ ካሻንጉሊት ምክር ቤት ካለ የተወካዮች ብዛት 90% ድርሻ እንዲሆን ይደንገግልኝ በማለት ሲሟገት ቆይቶ ያሻንጉሊቱ ምክር ቤት ቀለብተኛ ቁጥር ወደ 657 በማሳደግ ከዚህ ቁጥር ላይ 80% የወያኔና የትግል አላባሽ ድርጅቶቹ የሚቆጣጠሩት ይሆናል ሲል እንደ ወያኔ ህገወጥ የሆኑ የህዝብ ውክልና ሳይኖራቸው የስም ተቃዋሚ ያደረጋቸውን አስፈርሟቸዋል። አንዳንድ ታዛቢዎች እንደሚሉት ከሆነ ወያኔ የተደራደራቸው የስም ተቃዋሚዎች ከራሱ ከወያኔ ጉያ የተፈለፈሉ በመሆኑ ለዚህ ወራዳና አሳፋሪ ተግባር እንዲሰለፉ ተደርገዋል ሲል ትችታቸውን ሰጥተዋል። የትግራይ ወያኔ አገዛዝ ዜጎችን የገደለ ያሰረ ያፈናቀለ የሚዲያ ተቋማትን በቁጥጥር ስር አድርጎ ይያለ በሌላ በኩል ደግሞ ብሔራዊ ተቃውሞ ያይሎ ከፍተኛ ትንቅ እየተካሄደ ያለ ይህን የመሰለ ብሔራዊ ክህደት የመፈጸም ሆዳ አድሮች መገኘታቸው ያሳዝናል ያሉ ወገኖች እነዚህንም የዘመኑ ባንዳዎች ከወያኔ ጋር ተጠያቂ ማድረጉ ተገቢ ነው ብለዋል። የአሜሪካ የመወሰኛ ምክር ቤት በኢትዮጵያ ውስጥ ላለው የሰብአዊ መብት አያያዝ ጉዳይ መመርመር አቋም መውሰድ ይኖርብናል ሲል አንድ የመወሰኛ ምክር ቤት አባል በድጋሚ አሳሰቡ። ወያኔ በየወሩ $150,000 እየከፈለ ያሰማራቸው የፖለቲካ ደላላዎች በያን በሚያደርጉት ተጽዕኖ ጉዳዩ በሕግ መወሰኛ ምክር ቤትም ሆነ በኮንግረሱ እንዳይደመጥ የሚያደርጉት ዘመቻ አግባብነት እንደሌለው የሰብአዊ መብት ረቂቅ የውሳኔ ሐሳብ የሚደግፉ የሕግ መወሰኛ ምክር ቤት አባላት ባንክሮ ተቋማቸውን አሰምተዋል። የሰብአዊ መጣስ ጉዳይ ፍተሻ እንዲደረግበት ተቀዳሚ ቦታ መያዝ ያለበት ራሱ አሜሪካ ነው ሲሉ ተደምጠዋል። ለዚህም የሰጡት አንኛ መከራከሪያ ነጥብ ወያኔ የሚተዳደረው በአሜሪካ ሕዝብ የቀረጥ ገንዘብ በሚደረግለት ልገሳ ነው ሲሉ በአስረጅነት ተናግረዋል። በመሆኑም አሜሪካ ተገቢውን አቋም መያዝ ይኖርበታል ሲሉ ማሳስበዋል። የቅባር እርምጃ በወያኔ ላይ ማድረግ ይጠበቅብናል በማለት ረቂቅ ሐሳቡን መዳረሻ ጠቁመዋል። ወያኔ ላለፉት 3 ወሮች የተለያዩ ካድሬ ባለስልጣናትን በመላክ የተለያዩ ደላላዎችን ይዘው በመቅረቡ ቶታ ያካሄዱ ነው። ወያኔ ከአሜሪካ ጋር በጸረ ሽብርተኝነቱን በሶማሊያ ሰፈረው ጦር የአሜሪካን ፍላጎት የሚያሟላ በመሆኑ ወያኔን በሰብአዊ መብት መጣስ መክሰስ ቅራኔውን ያባብሳሉ ማለት የወያኔ ድጋፎች እያራገቡ ነው። ለዚህም ይመስላል ሰሞኑን በመቃደሽ በተከታታይ በደረሰው የቦምብ ፍንዳታ ተንተርሶ ወያኔ ተጨማሪ ጦር መላኩን ይፋ አድርጓል። በሌላ በኩል ደግሞ ወያኔ ያልሻባብ ጠንካራ ይዞታ ያለበትን እየተወ ወደ ሌሎች ስፍራዎች ጦሩን በማስገባት የዶላር ክፍያ መጠኑን ለማሳደግ እየሰራ መሆኑን በቀረቡ መረጃዎች ላይ የአሜሪካ መረጃ ክፍል ክትትል እያደረገበት ለመሆኑ የውስጥ አዋቂዎች ይገልጻሉ። በመጨረሻም የአባይ የመብራት ኃይል ማመንጫ ግድብ ስራ የመሰረት ድንጋይ እንደ ኢትዮጵያ አቆጣጠር በ2003 ዓ.ም መጋቢት ወር ከተጣለ ወዲህ በብሔራዊ ኮሚቴ ስም በሱዳን በግብፅና በወያኔ መካከል የተካሄዱ 16 ስብሰባዎች አንዳችም የስምምነት መንፈስ ሊፈጥሩ እንዳልቻሉ ሁኔታውን ሲከታተሉ የቆዩ ታዛቢዎች ገለጹ። ሰሞኑን 16ኛው ጉባኤ በአዲስ አበባ ሶስቱ ተፋሳሽ ሀገሮች መካከል የተካሄደው ስብሰባ አላንዳች ውጤት ተበትኗል። የቅርብ አውቆች እንደሚሉ ከሆነ ግብፅ ገና ከጅምሩ በ2003 ዓ.ም ወያኔ አባይ መገንባት ከጀመረ ኃይል ተጠቀማለሁ ላይ ያሰማችሁን ዛቻ አጥፋ ድርድ ውስጥ መግባቷ ቁጭት እንደፈጠረባት ገልጸዋል። ሰሞኑን አዲስ አበባውን ጉባኤ ተከታስታኩ የሶስቱ ሀገሮች የውሃ ልማት ሚኒስትሮች ግድቡን ለመጎብኘት ተጉዘው እንደነበርም ተገልጿል። ከሰባት ዓመቶች በኋላ የግድቡ ስራ 60% ብቻ የመጠናቀቁን እየገለጹ ያሉት ባለስልጣናት ስለገጠማቸው እክል የገለጹት ጉዳይ ባይኖርም በአሁኑ ወቅት የመገንቢያ የገንዘብ አቅም መጥፋቱ ምክንያት እንደሆነም ይነገራል። ግብጽ ከሰሞኑ የመጀመሪያውን አቋሟን በማንሳት ግድቡ በታችኛው ተፋሳሽ ሀገሮች ሊያስከትል የሚችለው ጉዳት በዓለም አቀፍ የኤክስፐርቶች ፓናል ሳይጠናቀቅ የግድቡ ስራ ወደ መጨረሻው ደረጃ መሸጋገር የለበትም ብላለች። ወያኔ ከመጀመሪያው ግድቡ በአመት 12128 ሜጋዋት አወር አመንጭቶ በአመት 750 ሚሊዮን ዶላር ያስገኛል የሚለውን ንድፈ ሐሳብ ሽሮ ወደ 6400 ሜጋዋት ዝቅ በማድረግ የተንቀሳቀሰ ሲሆን የዚህ የሜጋዋት የመጠን ማሻሻል ምናልባት የግብጽን ግትር አቋም ይለውጣል የሚል ግምት አለ። አርማጮቻችን ሳምንታዊ ዋናውና ዘመች በዚሁ ይጠናቀቃሉ።
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣው ስርጭታችን የቀደመ መልስ ጊዜ ይሆናል። ለውይይት ተጋበዝናቸው የዛንግዳችን ቄስ ቶሎሳ ጉድና ይባላሉ። ነዋሪነታቸው አሜሪካ ሲሆን በሌሎችም ሀገሮች የተዛወሩ መንፈሳዊ ትምህርት የሚሰጡ ናቸው። ቄስ ቶሎሳ ጉድና በቅርቡ በሶሻል ሚዲያ በለቀቁት አውዲዮ ኢትዮጵያ አገራችን ከክርስትና እምነት አንጻር ያሏትን ፈተናዎች አብራርተዋል። መንፈሱ ብዙ ኢትዮጵያኖችም የሚጋሩት ነው በሚል እምነት ለዛሬው ጌታችን እንግዳችን በማድረግ በጋበዝናቸው መሰረት አሁን በስልክ መስመር ከኛ ጋር ይገኛሉ። ቄስ ቶሎሳ ስለአገታላቅነት ስለመከባበርና የህብረተሰብ እሴቶችን ለሰው ልጅ ክብር መጎስ ብቻ ብዙ መግለጫዎችን ነው ሰጥተዋል። ከእንግዳችን ጋር ስለሰጧቸው የምስክር ቃላቶች ወይንም መሪ ሐሳቦች ዙሪያና በሌሎችም ጉዳዮች እናወያያቸዋለን። ተከታተሉ። ተናስተልኝ ቄስ ቶሎሳ ጉዳይ ይሰማዎታል?
አዎ ይሰማኛል። እንደናችሁ? የእስራኤል ቅዱስ እግዚአብሔር ይባርካችሁ።
ተናስተልኝ ሁላችንም አብረን ባርከን። መልካም ቄስ ቶሎሳ የኢትዮጵያነት ሬዲዮ ለውይይት በጋበዝነው መሰረት በሰዓቱ መገኘቶ ለባርማጮቻችን በኢትዮጵያነት ሬዲዮ የዝግጅት ክፍልና እንዲሁም በራሴ ስም ምስጋናን ያቀርባለሁ። በቀጣይ ወደ ጥያቄ ይገባለሁ። እንግዲህ ለመንደርደሪያ ያቀርብናቸው በምን ማስቀድማን ጥያቄ አለኝ። እስቲ ይሄም ራሱ ካቀደም በሶሻል ሚዲያ ከሰጧቸው አስተያየቶች ጋር ወሰናቸው ነው። የኢትዮጵያ ነብራትን ክብር አጣለች፣ ዓለም አቀፍ ህብረሰቡን ኢትዮጵያን የሚያይበት አመለካከት በብዙ ነገር ተለውጧል የሚል ግንዛቤው ሰንዝራዋል። በሶሻል አውዲዮ እንትባና በላኩት እንትባ ስራጭት ላይ የቀድሞ ታሪኳ የነበሩ ሴቶች ተነደዋል። የህዝብ ለህዝብ መተማመንና አገራዊ አንድነት መከራውስ ገብቷል። አገርና ትውልድ እየገደለ ያለው የክልል ፖለቲካ አስከተሻል ድረስ እንዳንድ አገር ሆኖ መቀጠል አይቻልም በሚል የሁነት ምስክርነት ሰጥቷል። እርሶ የሚሏቸው ችግሮቻችን ለማስወገድ የሃይማኖት አባቶች በአሁኑ ወቅት ምን ድርሻ አላቸው ይላሉ? ይሄንን የገለጿቸውን ችግሮቻችን ለመፍታት የሃይማኖት አባቶች ቦታ ምንድነው ይላሉ? አመሰግናለሁ። ቀጥሉ።
እግዚአብሔርን እጅግ አድርጌ አመሰግናለሁ። እኔ እናንተ ያላችሁት በአማቾች ምድር ነው፣ ስዊድን ነው ያላችሁ አይደል?
አዎ።
እና በጣም ደስ የሚለኝ በጣም የምወዳት አገር ናት ስዊድን። እግዚአብሔርን እጅግ አድርጌ አመሰግናለሁ። በጥያቄያችሁ መሰረት የሃይማኖት አባቶች በአገር ላይ ወይም በምድር ላይ ከእግዚአብሔር የሆነ ሰላማዊ ለውጥ ለማምጣት የእግዚአብሔርን ድምፅ የሚያውቁ የዘመኑን ሁኔታ የሚለዩ በእውነት ለሁኔታ ሳይሆን ለእግዚአብሔር በፍጹም የተገዙ መሆን አለባቸው። ዛሬ ብዙ ነገር የምጠበቅባቸው የሃይማኖት አባቶች ግን ሹመታቸው በእግዚአብሔር ሳይሆን የሰው ሹመት፣ የፖለቲካ ሹመት፣ ምድራዊና ጊዜያዊ ሹመት ነው። እነዚህ ከእግዚአብሔር ሰምቶ ለሕዝባቸው ያሰመ ትክክለኛው መልእክት ያመጣሉ ብሎ ማመን ራስን ማታለል ነው። ከእግዚአብሔር እውነተኛ ተልእኮ ያላቸውና ራሳቸው ለእውነት የሰጡ የሃይማኖት አባቶች ብዙ በታሪክ የምናነባቸው በምድራችን የኖሩ የነበሩ አባቶች እግዚአብሔር ለአገር ያለውን አጀንዳ በመንፈስ በመረዳት አገሪን የሚያስተምሩበትና የሚመሩበት ማስተዋልና ጥበብ ያላቸው ናቸው። የእግዚአብሔር ድምጽ ያለው በቤተ መንግስት ሳይሆን በቤተ መቅደስ ነው። እግዚአብሔር መምሪያን የሚያመጣው ለአገር ለሕዝብ መምሪያን የሚያመጣው በቤተ መንግስት በኩል ሳይሆን በቤተ መቅደስ በኩል ነው። ምክንያቱም ሰሚዎቹ እሱ የመረጣቸውና የምናገራቸው በቤተ መቅደስ ስላሉ ነው። ስለሆነም በቤተ መቅደስ ያሉ አባቶች፣ መንፈሳዊ መሪዎች የእግዚአብሔርን ድምፅ በትክክል የሚሰሙና የሚለዩ መሆን አለባቸው። ሁላችን ብዙ ጊዜ የምንናገረውና የምናነበው ነው። በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ እንዲህ የሚላል፣ በስሜ የተጠሩት ሕዝብ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር ይላሉ ምድራቸውንም ይፈውሳሉ ይላል። በዚህ ላይ እንደምናው የአገር ፈውስ የፖለቲካ ፈውስ የኢኮኖሚ ፈውስ የምድር ፈውስ ያለው በእግዚአብሔር ሰዎች እንጂ በሃይማኖት አባቶች እንጂ በፖለቲካ ሰዎች እንጂ አይደለም። የሚያስደንቅ ነገር ነው። እግዚአብሔር ቃል የምለው በስሜ የተጠሩት ህዝብ የእግዚአብሔር ህዝብ የእግዚአብሔርን ፊት ሲፈልግ የሀገር ኃጢአት ይሰረዛል፣ የሀገር ውድቀት ይሰረዛል። እግዚአብሔር ምሕረቱን ቸርነቱን ፈውሱን ያመጣል። በአሁኑ ዘመን ግን ከእውነት ስለወደቅ ስለራቅ ግራ ስለተጋባን የአገሪን ፈውስ በመንግስት እጅ አድርገናል። አሁንም እነሱ ምን ያደርጋሉ? ስንካሰስ ያስታርቁናል፣ ስንጣላ ያስታርቁናል፣ ስንካሰስ ይዳኙናል። ሁሉን ነገር የተገላብጦሽ ሆኗል። መምከር የነበረብን እኛ ነን፣ መምራት የነበረብን እኛ ነን። በመጀመሪያ ደረጃ እግዚአብሔር እንዲህ ይላል ይላችኋል ብለን መናገር የምገባን እኛ ነን። አሁን ግን ዘመኑ የተገላበጠ ሆኖ እነሱ ይጠብቁናል ያለ ባለዛ እኛ ራሳችን ልንፋጅ ነው። በጣም የሚያሳዝን ነው። እንዳውም በመንግስት ላይ ራሱ ሸክም ሆናለች በአሁኑ ጊዜ ቤተክርስቲያን። በአንድ ጊዜ እዛ ኢትዮጵያ ሄድኩኝና ምን ያህል ክስ በክርስቲያኖች እንደቀረበ በሚጠይቅበት ጊዜ ከሁለት መቶ በላይ ፋይሎች አሉ አሉ። ምንድን ነው ይሄ? ውርደት ነው፣ ውርቀት ነው። እግዚአብሔር ከኛ የማይጠብቀው ነው። እና ስለዚህ አሁን እኛ ማድረግ ያለብን የሃይማኖት ሰዎች ማድረግ ያለብን ሃይማኖተኞች ብለን መጠራት ሳይሆን የእግዚአብሔር መልእክተኞች፣ እውነቴን የምንናገር፣ እውነቴን የምንገልጥ፣ እውነቴን ፊት ለፊት በቃ ለሚያስፈልጋቸው ሁሉ የምናቀርብ ሰዎች መሆን አለብን። ስለዚህ የእግዚአብሔርን ፊት በመፈለግ በእውነትና በፍቅር ኃላፊነታችንን መወጣት አለብን። የኢትዮጵያ ጉዳይ ያለው የድርሻችን ብዙ ነው። በሃይማኖት ሰዎች ያለው የሃይማኖት የኢትዮጵያ ጉዳይ በጣም ብዙ ነው። የኢትዮጵያ ህዝብ በጣም የዋህ ህዝብ ነው። የሃይማኖት መሪዎችን ይሰማል። የሃይማኖት መሪዎች ግን እግዚአብሔርን መስማት አለባቸው። ያለ ባለዛ ነገሩ ፖለቲካዊ ይሆንና ነገሩ ምድራዊ ይሆንና ሁላችን በቃ ማን ምን እንደምናገር ማን ምን እንደሚያደርግ ስለማናውቅ በአሁኑ ሁኔታ እንቀጥላለን። የእስራኤል ቅዱስ እግዚአብሔር ይርዳን። ከእንደዚህ አይነት ሁኔታ ህዝባችን የሃይማኖትን ቤተክርስቲያንም እንድትወጣ የሃይማኖት ሰዎች መሆን የሚገባቸውን እንዲሆኑ መናገር የሚገባቸውን እንድናገሩ መቀበል የሚገባቸውን ደግሞ ሳክሪፋይስ ወይም ደግሞ መስዋዕትነት ካለ መቀበል ለበቃ እና ሁሉ ለእግዚአብሔር መስጠት ያለባቸው አማ ያለብን አሁን ነው። የሃይማኖት ሰዎች ሚና እጅግ ብዙ ነው ለማለት ነው። ጌታ ኢየሱስ ይባርካችሁ።
አሜን አሜን አሜን። በጣም በሰፊና በጣም ጥሩ በሆነ አገላለጽ አቀረቡልን፣ እናመሰግናለን። እስቲ ወደ ሁለተኛው ጥያቄ ልሂድና ከዚሁ ከርሶ ከባውዲዮ ከተለቀቀው ላይ የተወሰደንትን ነው። የትውልድ ከታሪክ ለመማር የሚያበቃ አስተውሉት እንዲያጣ ተደርጓል፣ ከእግዚአብሔር ቃል አፈንግጧል። እርሶ ይሄን ጉዳይ ባለፈው ባውዲዮ ባስተራጩ መልእክት ዳሰውታል። ከታሪካችን እንታረቅ ብለዋል። ከጥላቻ ተፋታ ከቂም በቀል የራቀ በጎ ሴቶችን አሰባስበን ለሀገራችን እንስራ ብለዋል። ይህን ሲሉ ለህዝቡ አደራውን እየሰጡ ነው። በመሆኑም ከህዝቡ ምን ይጠበቃል ይላሉ? ያው እንግዲህ ወደ እውነት እንጠጋካን ከሰላም ጋር የተጣላ ገዛስ ካለ ምን መደረግ አለበት ብለው ይላሉ? እንግዲህ በዚህ ላይ አስተያየት ካለዎት ቢያጋሩ ለአድማጮቻችን።
የአንድ ሀገር ኃላፊነት የህዝብ ኃላፊነት በጥላቻ በቅም በቀል በዘረኝነት የተበከለ ህዝብ አብሮ መኖርን አብሮ መስራትን አብሮ ማደግን አያስብም። ነገር ግን ይህ እጅግ ስህተት ነው። እኛ አንድ ህዝብ ነን። የኢትዮጵያ ትግል የሁላችን ችግር ነው። የኢትዮጵያ ድህነት የሁላችን ድህነት ነው። የኢትዮጵያ ውድቀት የሁላችን ውድቀት ነው። የኢትዮጵያ ረሃብ የሁላችን ረሃብ ነው። የኢትዮጵያ ሀብረት የሁላችን ሀብረት ነው። ይህንን ተገንዝበን መያያዝና መነሳት ያስፈልገናል። ስለሆነም ይህ በፖለቲካ ውሳኔ ብቻ የሚስተካከል አይደለም። ህዝቡ ከዳር እስከ ዳር የተነካካ ነው። የኢትዮጵያ ህዝብ ወደንም ጠላንም የተነካካ ህዝብ ነው። ለእውነተኛ እርቅና መቀባበል ማድረግ ያለብን ነገር አለ። ብሔራዊ እርቅ መደረግ አለበት እላለሁ። ብሔራዊ እርቅ ሰሜኑ ከደቡቡ ጋር፣ ምዕራቡ ከምስራቁ ጋር መታረቅ አለበት እላለሁ። ሳናውቅ ተበዳድለናል። ሳናውቅ ተገፋፋን፣ ተቆሳስለናል። ስለዚህ ከሁሉ አስቀድሞ የተፈወሰ ህዝብ ያስፈልገናል። መፈወስ አለብን። ህዝባችን መፈወስ አለበት። እና ስለዚህ የሃይማኖት አባቶች በዚህ ላይ ትልቅ ሚና ይጫወታሉ። ለህዝቡ የእርቅ መልእክት፣ የእርቅ መልእክተኛ፣ የመቀባበል መልእክት፣ የሰላም መልእክት፣ የአንድነት መልእክት፣ የፍቅር መልእክት ያለው በእነሱ እጅ ነው፣ በሃይማኖት አባቶች እጅ ነው። እነዚህ ስለዚህ ያ ህዝቡን የሚመራው መንግስት አይደለም። ቱ ቢ ኦነስት መንግስት አይደለም ህዝቡን የሚመራው፣ የሃይማኖት አባቶች ናቸው ህዝቡን የሚመሩት። ሰው ህዝቡ በሳምንቱም በሙሉ የሚያወራው እሁድ ጧት የሰማው መልእክት ነው። ከሃይማኖት አባቶች ስለሰማው መልእክት ነው። እና ስለዚህ የሃይማኖት አባቶች ብዙ ኃላፊነት አለባቸው። ያ ሲሆን ከህዝቡ የምትጠበቀው ልባቸውን ወደ እግዚአብሔር በመመለስ ከሁሉ ቦታ ከጎሳ ያልሆነ ከዚህ ያልሆነ ከዛ ያልሆነ ጎረቤቶቻቸውን የስራ ባልደረቦቻቸውን መቀበልና ማስተናገድ ወደ መቻል መምጣት አለባቸው። እንደ በቃ ይሄ በዚህ በቀውጢ ዘመን በኢትዮጵያ ምድር የሚያስፈልገው የህዝቡ በጎሳ የህዝቡ በብሔር ብሔረሰብ መታረቅና መፈወት ነው። የብሔር እኩልነት እሴ የሚያሰኝ ነው። ብሔርተኝነት ግን አጋንንታዊና የሚያገዳድር ከሰይጣን የመጣ ነውና ማንም መቀበል የለበትም። በተለይ እንደኛ አገር ላለች ደሃ አገር እና ስለዚህ የኢትዮጵያን ህዝብ ፖለቲከኞች እንዳጣሉት እንዳለያዩት የውጭ ጠላት አላደረገም። ለራሳቸው ጥቅም፣ ለጊዜያዊ ጥቅም፣ ለያይተ ግዛ በሚባል ፍልስፍና በጣም በጣም አጣሉት ህዝቡ። አንድ በአዝመራ እና በኢትዮጵያ ጦርነት ጊዜ እዛ ከተማ ነበርኩኝና አንድ ቦታ ሄጄ አንድ ቤተሰብ ተቀበለኝ። አያውቁኝም፣ አይተውኝ አያውቁ፣ ምን ያውቁ። እንዴት አድርጎ እንዳስተናገዱኝ ልነግራችሁ አልችል። አስተናገዱኝ። የኢትዮጵያ ህዝብ፣ የኤርትራ ህዝብ እኮ የዋህ ህዝብ ነው። ያጣሉን እኮ ፖለቲከኞች ናቸው አልኩ። አዎ የአማራው ህዝብ መልካም ህዝብ ነው። እኔ የትግሬንም ህዝብ አውቃለሁ፣ ይህም መልካም ህዝብ ነው። የኢትዮጵያ የኦሮሞ ህዝብማ ምን ይጠየቃል? ግን ያ ምንድን ነው? መልካም ህዝብ ነው። ህዝባችን የደቡቡ መልካም ነው፣ የምዕራቡ የምስራቁ መልካም ህዝብ ነው። ያጣሉን ጥቂቶች ሰዎች ናቸው። ለጥቅማቸው ሲሉ ሊለያዩንና እንደዚህ እንድናደርግ እንድንሆን ያደረጉ። ስለዚህ የኢትዮጵያ ህዝብ ነክቶ አንድነቱንና ክብሩን ማስመለስ በቃ አለበት ራሱ። ኖ እኛ ጣላቶች አይደለን እኛ አንድ ነን አንድ ህዝብ ነን እግዚአብሔር የሰጠን ይሄንን ምድር ነው እግዚአብሔር የፈጠረ ለዛ ነው የተወለድነው እዚህ ነው ያደግነው እዚህ ነው የምንኖረው የምናገባው ልጆችን የምናሳድገው የምንሞተው የምንከበረው እዚህ ነው ክብራችን ናት ብሎ የኢትዮጵያ ህዝብ ባንድ ልብ መነሳት አለበት ያ እንደሆነ አንድ ራዕይ ማሳየት አለብን የኢትዮጵያ ህዝብ በሙሉ ምስራቁም ምዕራቡም ሰሜኑም ደቡቡም አንድ ራዕይ ማየት አለበት በሰማይ ላይ ያ ራዕይ ምንድነው አንድ ነን የምል አንበላለትም የትኛውም ቋንቋ ከየትኛው ቋንቋ የትኛውም ዘር ከየትኛው ዘር አሁን በሩቅ ወደ ደቡብ ያሉ በበረሃ በእንትን ያሉ ሰዎች ራቁታቸውን የሚሄዱ አሉ እነዛ እንደነው ኢትዮጵያውያን ናቸው እንደኛው ምዕራብ ሀገር እንደምንኖር ኢትዮጵያውያን ናቸው ስለዚህ አንድ ራዕይ ማየት አለብን እግዚአብሔር ያስችለናል አንድ ህዝብ ነን ልንፈወስ እንችላለን ልንቀባበል እንችላለን ልንሰራ ከድህነት ከልመና ከዘመናት መከራ ልንወጣ እንችላለን ብለን አንድ ላይ መቆም እንችላለን ያለበለዚያ ዝም ብለን ጎጆአችንን ቀልሰን እዚህ ያለው እብድ እዛ ያለውን እብድ መውቀስ ዋጋ የለውም አንድ ጊዜ አንድ ታሪክ ሰማሁ አንድ ሁለት እንትኖች እብዶች ተገናኙ አሉ እና ተገናኙና ይጣላሉ መንገድ ላይ ምን ብለው ያ የምታው ጨረቃ ነው ወይስ ፀሐይ ነው አንዱ ጨረቃ ነው ይላል ሌላው ፀሐይ ነው ይላል ይጣላሉ በዛ ላይ አንድ ሰው ይመጣ ይሄዴ መጣና ሲጣሉ አይ በቃ ይሄ ሰው ይፋረደን ብሎ ወደ ሰው ይወዱና ሰውየውን ጥያቄ ጠየቁት ይሄ የምታው ጨረቃ ነው ወይስ ፀሐይ ነው ብሎ ጠየቁት ከዛ በኋላ አንዱን ካለ በጣም ችግር ውስጥ እንደምገባ አወቀና ምን አለ ከዚህ አካባቢ አይደለም ማለት እኔ ከዚህ አካባቢ አይደለም እና ምን ማለት ነው እኛ እዛው ነን ከዛው የትን ቦታ ብንሄድ እና ወገኖቼ ያን ህዝቡ ይሄንን አውቆ እኔንም ህዝቡን ማስተማር አለብን ነገራችን ህዝቡን የሚያለያይ ሳይሆን ህዝቡን የአንድ የሚያደርግ አንድ ላይ መሄድን መማርን ማደግን መኖርን የሚያስችለንን ትምህርት ለህዝባችን መስጠት ነው ህዝባችን በዛን ጊዜ በአንድ ላይ ቆሞ በልቡ ላይ ያለው ሊያደርግ ይችላል የሚል ነው ጌታ ይባርካችሁ
አሜን አይ በጣም ጥሩ እስቲ ወደ ሌላው ዙ ወደ በዚህ በዲያስፖራ ወደሚኖረው ኢትዮጵያዊ ሉሰደውትና አሁን ያሉት ነገሮች እንግዲህ የሚያስተናግድ ነው አይደል የሚለውንም አብራያ ይዘው ሊመለስ ይችላሉ በውጭ ዓለም ያለው ኢትዮጵያዊ አብዛኛው ኢትዮጵያዊ እንግዲህ የሃይማኖትን ወደ ሃይማኖት አዘንብሏል ወደ ቤተክርስቲያንም ወደ ጸሎት ስፍራ መስጊድም ሆነ ወደ ሌላም እንደዚሁ ማንኛውም ክርስትና ስፍራዎች ይሄዳል ግን ለሀገሩ ለኢትዮጵያ የሚያስፈልገውን ነገር ሲሰራ ይታየም እና ቤተክርስቲያኖቹ የእምነት ቦታዎች ሙስሊምና ሃይማኖት ሙስሊም መጸለያ ቦታዎች የኢትዮጵያኖች መደበቂያ ሆኗል ለሀገሩ ሰው ማሰቡን አቁሟል ይሄም የሆነበት ምክንያት ያው የሃይማኖት አባቶችም የሚሰጡት ትምህርት ለሀገሪቷን በማሰብ አይደለም መመናኑም ደግሞ ለራሱ ሐላፊነቱ ለማወጣት ሲል በቤተክርስቲያን ተደብቋል የሚል አስተያየት አለ። ስለዚህ የሚሰጡት አስተያየት ምንድነው? ስትርሶም ያው ወርሶን የእምነት ተከታዩ የመጣተም ይቀበላል። ውይይታችሁ ምንድነው? ይሄን ነገር የኢትዮጵያን ችግሮች እና መፍትሄዎችን ተላሳላችሁ ተነሳላችሁ?
በነገራችን ላይ ቤተክርስቲያን የመደበቂያ ቦታ አይደለም የተደበቀው ነገር ወደ ብርሃን የሚመጣበት ቦታ የተደበቀው ነገር የሀገር ጉዳይ የኢኮኖሚ ጉዳይ የፖለቲካ ጉዳይ የዘር ጉዳይ የአመራር ጉዳይ የእግዚአብሔር ቃል እኮ ይሄንን ወደ ውጪ የተወ አንድም ነገር የለም በመጽሐፍ ቅዱስ ውስጥ የምናነባቸው ነቢያቶች በሙሉ ስለ አገር ሳያነሱ መልእክታቸው ከአገር ጋር የተያያዘ ነው መልእክታቸው ከሁኔታቸው ጋር የተያያዘ ነው። መልእክታቸው ኃጢአትን በማድረግ አገሪን ስለመበደል ከእግዚአብሔር በመራቅ እግዚአብሔርን ስለመበደል ጋር የተያያዘ ነው። እና ስለዚህ በምራባውያን በምራባ ሀገር ያለን ህዝብ እግዚአብሔር ርቶን ለመማር እድላግለን ልጆቻችን ለመማር እድላላቸው ብዙ ነገር እግዚአብሔር ባርኮናል። ነገር ግን ያም ቢሆን ምድራችንን የምንረሳበት ምንም መንገድ የለም። ስንት ጊዜ የዚህ አገር ፓስፖርት ልንይዝ እንችላለን? አውሮፓ ያላችሁ በአውሮፓውያን፣ አሜሪካ ያለን በአሜሪካ፣ አሜሪካ የተለያየ ክፍለ ዓለም ፓስፖርታቸውን አለን እንጂ ልባቸው የለንም። ልባችን አሁንም ኢትዮጵያ ነው ያለ፣ ከኢትዮጵያ ህዝብ ጋር ነው ያለው፣ ከምራበው ጋር፣ ከምሰቃየው ጋር፣ ከምሰደደው ጋር ነው ያለው። እና ስለዚህ እኛ እዚህ መጣን ማለት ለሀገሪቱ ጠላቶን ለመንግስያ መንግስት ጠላቶን ማለት አይደለም። ኖ እኛ እዚህ መጣን ማለት ተምረን ልናስተምር፣ አይተን ልናሳይ፣ ጠግበን ልናጠግብ ነው እንጂ አንዱ ሌላውን እየወቀሰ ያው ይያል በየቡና ቤቱ በየሻይ ቤቱ በየ እንትኑ እያወራ እንድንኖር አይደለም። ያ የእግዚአብሔር ሐሳብ አይደለም። ስለዚህ ቤተክርስቲያን መደበቅ አይደለች። ቤተክርስቲያን ብርሃን የፈነጠቀባት፣ የእግዚአብሔር እውነት የምትገኝባት፣ የእግዚአብሔር ሰዎች የሚሰበሰቡባት፣ ወንጌል በእውነትና በፍቅር የሚሰበክባት፣ ከዛ የሚወጡ ደግሞ ሄዶ በአገር ላይ ብዙ ነገር የሚዘሩ ሰላምን የሚዘሩ ጸጥታን የሚዘሩ እርቅን የሚዘሩ እርዳታን የሚሰጡ መሆን አለባቸው። ስለዚህ ለኔ አሜሪካ መደበቂያዬ አይደለችም፣ አውሮፓ መደበቂያችሁ አይደለችም፣ የተለያየ ቦታ ያላችሁ መደበቂያችሁ አይደለም ያላችሁበት አገር ምንም ይሁን ምንም መደበቂያችን ኢትዮጵያ መሆን አለበት። እና ያም ሄደን ብርሃንን ማብራት ጫውና በምድር ላይ ብርሃን መሆን ጫው መሆን እንደዛ አይነት ነገር ነው። ምንድነው ጫው መሆን? ጫውን የበላ ሰው ሁሉ ግዴ ይጠማል። ጫውን የበላ ሰው ሁሉ ግዴ ይጠማል። ጫው ያስጠማል። ህይወታችን የሚያስጠማ መሆን አለበት። የተደበቀ የተሸፈነ ማንም የማያውቁ ከስራ ወደ ቤት ከቤት ወደ ስራ እዛው ኑረን እዛው ተወልደን እዛው እንደም እንዴት አይደለም እግዚአብሔር የጠራን ባህርን ያሻገረን በባህር ማዶ ያሉትን እንድናሻግራቸው ወደዚህ እንድናመጣቸው ሳይሆን ካሉበት ሁኔታ እንዲወጡ ካሉበት መከራ እንዲወጡ ካሉበት ዓለም አስተዋል እንዲወጡ እነሱንም እንድናሻግራቸው ነው። ስለዚህ በስለዚህ ነገር አው እንነጋገራለን። በሚገባንም እንነጋገረው። እግዚአብሔር ደግሞ ይረዳናል። የተቻለንን ነገር ከማድረግ ወደ ኋላ አንልም እንዳትሉ ብዬ ሁላችሁ ይሄን መልእክት ለምትሰሙት አደራላለሁ። ጌታ ኢየሱስ ይባርካችሁ።
እሺ አሁን ደግሞ ስለላ ጉዳይ ለሰዶትርሶ ብዙ የደከሙበትና ብዙ በሚዲያም ላይ በሶሻል ሚዲያ ላይ ተጽፏል። ካሏቸው ለነሳና ኢትዮጵያ ካለፈው ታሪኳ ጋር መታረቅ አለባት ብለዋል። ይህንም ሲገልጹ በመሳለነት የቀድሞው ንጉሰ ነገስት ግርማዊ ቀዳማዊ ስላሴን አስተዋል። ንጉሱ በሕይወት ዘመናቸው ለሰሩት ድንቅና ያገር ክብርን የማስጠበቅ ተግባር የሚገባቸውን ክብር ነፍገዋቸዋል ብለዋል። ለዚህ ምሳሌ የሚሆን በቅኝ ግዛት ስር ወድቀው ለነበሩ አገሪቱ የዋሏቸው ውለታና በተለይም የአፍሪካ ህብረት ሐሳብ አፍላቂና ፈጻሚ የሆኑትን ሐውልት እንኳን በአፍሪካ አደራጅ ተነፍገዋል የሚለውን ገልጸውታል። በዚህ በኩል እርስዎ ሰፊ የሆነ ንግግር ማርገውበታል። በተግባርም የፈጸሟቸው ነገሮች አሉ መሰለኝ። እስቲ ይህንን እንዴት ተነሱበት በጉዳዩ? ስለዚህ ትውልድ መማር ያለበት ነገር ስለ ታሪክ ታሪኩን ማያውቅ ትውልድ መቼም ለመጪው ዘመን ተለመተን ለሚያስቸግረና በዚህ ዙሪያ ላይ ያረጋቸው ተግባሮችን እስቲ ለአድማጮቻችን ይገልጹልን።
ይሄ ነገር ለኔም እንግዳ ነው። እኔ ይሄ ነገር አንድ ቀን በውስጤ ይመጣል ብዬ አልገመትኩም። አንድ ቀን እንደዚህ አይነት ነገር ይሆናል ብዬ አልገመትኩም። አው በመድራችን ስለተ እንደተደረገ ያቃለሁ። ምክንያቱም እኔ ከዱሮቹ አንዱ ነኝና ግርማዊ ቀዳማዊ ኃይለ ሥላሴ he was a figure, educational figure. እና ለአፍሪካ አንድነት ደግሞ አፍሪካ በዛን ጊዜ በጨለማ ውስጥ ነበረች። በኮሎኒያል ፋደርስ ውስጥ ስር በእነዚህ በቅኝ ግዛት አገዛዝ ስር ለነበሩ እና እኚህን ሰው እግዚአብሔር በእውነት አዝነሳቸው፣ ተጠቀመባቸው። ለጥቁሮች የሚያዩት ወደ ኢትዮጵያ ነበረ። እነዛ የአፍሪካ ሀገሮች ብዙዎቹ ወደ አዲስ አበባ ዩኒቨርሲቲ ቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ መጡ የተማሩ ተመልሶ ለሀገራቸው ትልቅ በረከት ሆኑ። እኔ እንደዚህ አይነቱ ነገር በውስጤ ይመጣል ብዬ አልገመትኩም። ነገር ግን ጃንዋሪ 8/2015 የአፍሪካ አንድነትን ድርጅት ሊያጎበኙን ተጋበዝኩኝና ለማየት ያያየው የማየው ነገር በሙሉ በጣም ባድ ሆነብኝ። በዛ ያለው ህንጻ እጅግ የሚያስደንቅ ነው። በዘመናዊ ቴክኖሎጂ የተሰራ ነው። ነገር ግን በዛ ውስጥ ያየሁት ነገር በቃ ውስጤን ባዶ አደረገ። ለምን ባዶ እንደሆነ እንኳን አላወቅኩም። ከዛ በመወጣበት ጊዜ የኒክሩማ እንትን ሐውልት አለ። የኃይለ ሥላሴ ግን ሐውልት አልነበረም። በጣም ውስጤ አዘነ እና ጌታ መንፈስ ቅዱስ ውስጤ ያዘነብ ለዚህ ነው የውጭ አገር ሰዎች የሚያከብሩትን ንጉስ ለአፍሪካ መሪን ለአፍሪካ አንድነት መስራች መሪ የሆኑ የአፍሪካ አንድነትን በገንዘባቸው በመጀመሪያ ያሰሩ በመጀመሪያ የአፍሪካ መሪዎች የተባሉትን አዲስ አበባ ላይ የተበሰቡ እሳቸው ነበሩ። ነገር ግን አሁን ወደ ኬንያ ብንሄድ ወደ ዛምቢያ ብንሄድ ወደ ዩጋንዳ ብንሄድ ወደ ታንዛኒያ ብንሄድ ምን እንደምናይ ታውቃላችሁ? የግርማው ቀዳማዊ አፄ ኃይለ ሥላሴ መንገድ የሚል መንገድ አለ። በኢትዮጵያ ውስጥ ግን የለም። ምንድነው ይሄ? ከታሪክ የማይማር ህዝብ ምን አይነት ህዝብ ነው? እና ስለዚህ እንደዚህ ይላል። ይሄንን በማጥፋትና ይሄንን በማድረግ ማን ነው የተጠቀመው? ማን ነው ከዚህ ጥቅሜን ያገኘ? በአሁኑ ጊዜ እኛ ለአፍሪካ የጥናት ማዕከል የቱሪስት ማዕከል መሆን ነበረብን። ለአፍሪካ ተማሪዎች የሪሰርች ሴንተር መሆን ነበረብን። ነገር ግን ከነዚህ በጥቅዱ መልካም እናደርጋለን በሚሉ ሰዎች ይሄ ሁሉ ታፍኖ ቀረ። ታሪክን በመግደል ታሪክን የሰራ ማን ነው? ታሪክን በማጥፋት ታሪክን የሰራ ማን ነው? ማንም የለም። እና ስለዚህ ይሄን ነገር በቃ ጌታ ይሄ ነገር ይደረግ አለኝ። ምንድነው ማደርገው አልኩት። ይሄ ወገኖቼ በቀላሉ እንደአሁን እንደምነግራችሁ አይደለም። እኔን ያዝለቀተኝ ሁለት ሳምንት ነው። አላወቅኩም። እና ነገር ግን በምድርቷ ላይ በሚመላለስበት ጊዜ ክብር እንደሌለ አለው። በመየትም ቦታ ብትሄዱ ክብር እንደሌለ አለው። ቤተ መንግስት ላይ አንድ ጉዳይ ሄጄ በግቢ ውስጥ ኳስ ይጫወታሉ ዘበኞች። ምንድነው ክብር ከምድርቷ ላይ ተነሳ? ለምን? አባቴን የነካ ሰው ሳይቀጣ አይቀርም። ሰዎች ኃይለ ሥላሴ ግርማዊ ቀዳማዊ ኃይለ ሥላሴ በወረዱ ጊዜ እሳቸውን ተቆጥተው እሳቸው በቃ በእንትን ያደረጉ መስላችኋል? እሳቸውን መንካት አይደለም ቢሮአቸውን መንካት ነው። የንጉሱ ኦፊስ መንካት ነው። የንጉሱ ኦፊስ የሰው ሳይሆን የእግዚአብሔር። የንጉሱን ኦፊስ የነካ ወይም ቢሮ የነካ እግዚአብሔርን ነው የነካው። በዛን ጊዜ እግዚአብሔር ህዝቡ ምን አደረገ? ለሚወጡ ለፍላጎቱ አሳልፎ ሰጠው። ስለዚህ እንደ ልባቸው ሆኖ መሪ ሰጣቸው። እንደ ልባቸው የሆነውን መሪ ሰጣቸው። ያ መሪ ገዳይ፣ ያ መሪ ይሄ፣ ያ መሪ ያ፣ እንደ ልባቸው ነው እንትን ሰጣቸው። በዛን ጊዜ ነው በፋሽስት ዘመን የኢትዮጵያ ወጣቶች ደም ፈሰሰው። በከተማችን ላይ ፈሰሰው፣ በመንገዳችን ላይ ፈሰሰው። የልጆቻችንን በድን የልጆቻችንን ሬሳ በገዛ ገንዘባችን የገዛ ነው። ስንት ሊቃውንት፣ ስንት አእምሮ ያላቸው፣ ስንት ኢንቨስት የተደረገባቸው ሰዎች ዝም ብሎ በሜዳ ላይ ያለፉት፣ ስንት አዛውንት ያለፉት። እና እኛ የነካነው ንጉሱን አይደለም፣ የንጉሱን ቢሮ ነው የነካት። የንጉሱን ቢሮ መንካት እግዚአብሔርን መንካት ነው። በዚያን ጊዜ እግዚአብሔር ህዝቡን ምን አደረገ? ለራሱ ፍላጎት፣ ለራሱ ሀሳብ። ከዛ በኋላ ነው የተጀመረው ይሄ ስደት፣ የተረገመው ስደት ዓለምን። በቀደም ዕለት አንድ ሰው ከበይሩት ደውሎ ምን አለ? በበይሩት ውስጥ ያሉ ከሰላሳ ዓመት በታች ያሉ ሴቶች ልጆቻችን ከአምስት መቶ ሺህ ናቸው አለ። ይሄ ምንድን ነው? እነዚህ እንኳ የተመዘገቡ ናቸው፣ ያልተመዘገቡ ደግሞ ስፍር ቁጥር የላቸውም ብሎ ነገረኝ። ወት ኢዝ ኢት? ምንድን ነው ይሄ? ምንድን ነው ይሄ? ዘመኑ እኮ ሀያ አንደኛው ክፍለ ዘመን ነው። እኛ ማየት መረዳት አለብን። እና ስለዚህ አሁን የሚያስፈልገው ይህንን ነገር ሁላችን ያደረግነው ስህተት ነው ብለን በእርግጥ ከዛን ጊዜ ወዲህ ብዙ ለምትን ውጪ ያሉ ዛን ጊዜ ተማሪዎች የነበሩ በእሳቸው የተመገቡ እሳቸው ልብስ የሰጧቸው እንትን ልዩ ልዩ ስጦታ የሰጧቸው እየደወሉ ይቅርታ ይጠይቃሉ። እኔ ንስሐ ይገባሉ በማላውቀው ነገር ውስጥ ገብቼ ያለ የኔ ኃላፊነት ይሁንና በዛ ላይ ህዝቡን ይሄ ነገር መስተካከል አለበት ብዬ መንገር እንጂ የዚህ ፕሮጀክት ኃላፊ ለመሆን አቅሙም የለኝም፣ ጊዜውም የለኝም፣ ጥሪውም የለኝም። የኔ ጥሪ ይሄ ህዝብ ይሄ በምድርቷ ጎሏልና ይሄን አስተካክሉ ብዬ ለትላልቆች፣ ለመንግስት፣ ለህዝብ መናገር ነው እና የቀረው ኃላፊነቱ የነሱ ነው እና አምናለሁ። በቀደም ዕለት ባለፈው ሳምንት ራሴ ኢትዮጵያ ነበርኩኝ። እዛ በእሳቸው ስም የተሰራ እንትን የሆነ ድርጅት አለ። እኔ ለመጀመሪያ ጊዜ ነው የሰማሁት። እና እነሱም ቢሆኑ ወይም ደግሞ ሌሎች ከሩቅም ከእንትንም እግዚአብሔር ራእይ የሰጣቸው ይሄንን ተነስተው ይሄን ማድረግ አለባቸው። ይሄ የግድ ነው ለምድራችን ፈውስ፣ ለምድራችን ጤና ይሄ አስፈላጊ ነው ያለኝ። እኔ ግን በቃ የጎደለውን መናገር እንጂ እኔ እንደዚህ አይነቱን እንቅስቃሴ ማካሄድ ጥሪ አይደለም።
አይ መልካም፣ ጥሩ ነው እንዳሉት አሁን ወደ መጨረሻ እንደገለጹት እንግዲህ ያንን የሰው ማሳሰቢያም ሊሆን ይችላል። ሌሎችም አንድ ኮሚቴ ተመስርቷል ተብሏል። ይህን ጉዳይ የሚመለከት ነገር ሁሉ የሚያያዘው ያው ከአገዛዙ ጋር ነው። አገዛዙ የቂም በቀልን ተግባር ስለሚፈጽም ታሪክ ማበላሸት ማዛባቱ ከዛው ጋር ተያያዘ ስለሆነ እንግዲህ የሀገራችንን አጠቃላይ መፍትሄ እናምጣ ካልን ያው የህዝቡ ውሳኔ ነው እንጂ የአገዛዙ ሁኔታ ካየ ነው ላለፉት ብዙ አመቶች የጥፋትን ተግባር ላይ ስላተኮረ ከህዝቡ ጋር ቅራኔዎቹ እየተዋሰ ነው የሚሄዱትና እስቲ ሰፋ ሳናደርግ ወደ ፖለቲካ ሳንገባ ምናልባት እኔ ያላነሳቸው ነገሮች ካሉ ቄስ ቶሎሳ ምናልባት የሚጨምሩበት ሀሳብ ካለ እስቲ ድሉ ልስጥዎትና ወደ ማጠቃለያው እንቀርባለን። ምን 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 ነገር አለበት የሚሉት ሐሳብ ካለ ይዚ ያለን እንግዲህ ሳፋር ግን የሚያሳስቡን እና የሚሰጡን ትምህርት ካለ እድሉ ልስጣችሁ።
አዎ እንግዲህ እንደዚህ ነው። ስለ አገዛ ስለ ሀገሪቱ በሚናወራበት ጊዜ አንድ ነገር መረዳት ያለብን ነገር አለ። በመጀመሪያ ደረጃ በኢትዮጵያ ውስጥ ያለው ችግር በዚህ መንግስት ብቻ የተከሰተ አይደለም። ክደቱ መከራው ችግሩ እልቅቱ የተጀመረው በታድራዊ መንግስት ጊዜ ነው። ይሁንና ችግሩ መፍትሄ አገኘ ማለት አይደለም። አሁንም የምድራችን ጉዳይ ብዙ ነገሩ ጥሬ ነው። ይህ የክልል አስተሳሰብ ዘረኝነቱ ሙስናው ብሔርተኝነቱ በጣም ስለአባባተው የኢትዮጵያውነት ስሜት እየጠፋ መጥቷል። እና እንደ ጥያቄ ወንድሜ ለአንድ አገር አንድ ላይ መቆም ጥሩ ነው። ነገር ግን መንግስትን አንድ ላይ የምንቆመው መንግስትን ለመሻር ወይም ለማጥፋት፣ መንግስትን ለመርዳት፣ መንግስትን ወደ ማስተዋሉ ወደ ልቡ ለማምጣት። እግዚአብሔር ለመንግስት ጸልዩአለ ከቀድሞም ከግርማው ቀደማ ያለ ጸላሴ ጀምሮ እስከ ዛሬ እያንገላታን ያለው እንደምገባን ሳንጸልይ ቀርተን ነገራችንን በእጃችን ስለወሰነ ነው ይሁሉ የደረሰብን። ለአንድ ሀገር ፍጹም ለውጥ፣ ፍጹም ሰላም፣ ፍጹም ሽግግር፣ ፍጹም በረከት የሚሆነው ህዝቡ በማመጽ ሳይሆን ህዝቡ እግዚአብሔርን በመፈለግ ነው። ችግሩ ምንም ይሁን ምንም ህዝቡ በትዕግስት ጸልዮ ከእግዚአብሔር መልስ ቢያገኝ የማዳግም ለውጥ ይሆናል ብዬ ነው የማምነው። የሰላም የአንድነት የእድገት ለውጥ ይሆናል። እንደምናውቀው በመጽሐፍ ቅዱስ ውስጥ እስራኤላውያን በፈርዖን ስር በነበሩ ጊዜ ጮሁ ወደ እግዚአብሔር። ነገር ግን አንድ ቀን የፈርዖንን መንግስት ለመገልበጥ ምንም ያደረጉት ነገር የለም ሙሴ አንዱን እንትነ ከመግደል ወስተቀር ወደ እግዚአብሔር ጮሁ። ለተቀን ነገሩ የበረታባቸው ሄደ፣ እነሱ የጮሁ ሄዱ። አንድ ቀን እግዚአብሔር ግን መልስ አመጣ። የመጣው መልስ ለእስራኤላውያን የማዳግም ለውጥ አመጣ። ምክንያቱም በዚህ ይሄንን በጦርነት አላደረጉ፣ በሽፍጥነት አላደረጉ፣ በጸሎት ስላደረጉ ህዝባቸው ይዞ እንዲወጡ እግዚአብሔር እድል ሰጣቸው። እግዚአብሔር ተዋጋላቸው። ፈርዖንን የፈርዖንን በኩራት ተዋጋ። እስራኤላውያን ያ ይሰሩ የነበሩትን ወርቅ ብር ምናምኑን በሙሉ ሰብስቦ ወጡ። እነሱን የሚፈልጉት እንኳ በቀይ ባህር ላይ በደረሱ ጊዜ እግዚአብሔር አሰጠማቸው፣ ተዋጋላቸው። አሁን ለኔ የምታየኝ ህዝባችን በኢትዮጵያ ውስጥ ብዙ ችግር አለ፣ ብዙ ለውጥ ያስፈልጋል። ይሄ ለውጥ በፖለቲካ አይመጣም። ፖለቲካ መጥፎ ነው ማለት አይደለም። በፖለቲካ ውስጥ የእግዚአብሔር ሰዎች ያስፈልጋሉ። እግዚአብሔርን የሚያውቁ፣ እግዚአብሔርን የሚያፈሩ፣ በየምፈሩ በጥብቅ የሚመላለሱ፣ እውነትን የሚናገሩ ሰዎች ያስፈልጋሉ። ምን ይሄማ የማይካል ነው። ይሁንና የእግዚአብሔር ሰዎች መጸለይ አለባቸው። መጸለይ ብቻ ሳይሆን ደግሞ መናገር፣ ህዝቡን መምራት። ምንድነው በጥብቅ የሚመጣ ለውጥ ነው የሚያስፈልገን። አሁን በሰላም የሚመጣ በፍቅር የሚመጣ ለውጥ ነው የሚያስፈልገን። ያ ነው። በዛን ጊዜ መቀባበል ይመጣል። በዛ መከባበር ይመጣል። በዛ አገራችን የአገራችን ከውርቀቷ ከውርደቷ ነጻ ትወጣለች። በዛን ጊዜ ነው ሁሉ ነገር መዝመር ይዞ ኢትዮጵያ መሆን የሚገባትን የምትሆነው። እና ስለዚህ በእኔ በኩል ያለው አሁንም የኢትዮጵያን ውጭ ያለን ውስጥ ያለን ወይላም ቦታ ያለን ነገራችንን ለእግዚአብሔር እንስጥ። ነገር ግን ለእግዚአብሔር በምንሰጥበት ጊዜ እውነቴን በፍቅር ከመናገር ግን ወደ ኋላ አንልም። أونتين ببكر أونتين لما كونين ساهون لما قدل ساهون لما أتبع ساهون أونتين ببكر من ناقر رياتشنو إن ما قاد آنيشن من قدوم إهينو إن هزباتشن وقني جيتا يسوس كريستوس يبارك إن ناقر مردات عالبت حلافنت عالبت حلافنت عالبت بمجبا يمنوطا اونتين بفكر بمناغ بمس الليل ان بفكر بمملاليس نونا اجيابير ماستوالين يستن بيه الالي
آمين انجده استوالوت كي استولوسا انجدالوت اندت تبك هلمو مجب سوكو كاو بيه لتو يملر سبتز مولها لفنتو نميتلو لاغزازو نو بيه نو مامنوني بني بكل እግዚአብሔር እግዚአብሔር ኃይልም እየጨመረለበት ከያንን መከራውን እንዲያቀልለት ተተኪ ማግኘት የትውልድ ልቅት እየተከናወነ ስለሆነ መቼም አሁን ባለንበት ወቅት ኃላፊነቱን ከዛ አገዛዝ ጋር ከመጣ ሌላ ውጭ አለ አይመስለኝም በመኩል ብዙ ሰዎች እንዴ ነው የሚሉትና እስቲ እንግዲህ እንዳሉት እርቅንም ሌሎችንም ነገሮች የሚያመጣው እንግዲህ ፈጣሪ እግዚአብሔር መስጠው እና መጣል የሚል እንትን ላይ ተስፋችን ሰጥተን እንትን አጠቃለው እንግዲህ በዚህ እርሶ በሰጡን ትምርታዊ ማብራሪያዎች ጣም ያለው መቼም ረቂቅ የሆነ መንፈሶችን ተጨመረበት ባለፈው ባውዲዮም ላይ ብዙ ሐሳቦችን ሰንዝረዋል ለሀገራችን የሚበጃሏቸውን በተለይ የምነት አማሪዎች የማት ማሪዎች መናገር መመስከርም ያለባቸውን የነት ቃል መሸሽ እንደሌለባቸው የሰጧቸው ተማጣቃሚ ትምርቶች ለሌሎችም ማነቃቂያ ሊሆን ይችላሉ በሚልምነት አለን እና እንግዲህ ለዛሬ ለሰጡን ማብራሪያ በእኔም በኢትዮጵያ አንድነት ሬዲዮ የቦርዱ የዝግጅት ክላላፊ ባርማጮቻችን ስም ምስጋናን እያቀረብኩኝ በዙን ሰናበታለን። እንግዲህ ለሚከተለው ደሞ ጊዜ ሌላ የሚሰጡን ትምህርትም ካለ ሌላ ጋጣሚዎች ተጠቅመን እንመለስበት እንችላለን። ለዛሬው ለሰጡን ምስጋናን በማቅረብ በድጋሜ እንሰናበታለን። እግዚአብሔር ይስጥልኝ።
አግዚአብሔር ይባርክ ወንድሜ እግዚአብሔር ይባርካችሁ። እንግዲህ እናንተም በርቱ። አይው የውላችንም ጸሎት ነው እግዚአብሔር ያበርታችሁ። በዛ በብርዳገር እንግዲህ ብርዳችሁ የመጣላችሁ ነው እዛ ደግሞ በጸጋ ያዛልቃችሁ በደንብ ሊበሱ በደንብ ብሉ
አዎ ተደንቀው ይያገር ባካች አሜን መልካም ክሮና መሰግናለን። ደና ሆኑ እንግዲህ ተነስተልኝ
እሺ ደና አሜን
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬው የጥቅምት 29 26 ቀን 2010 ወይንም ኖቬምበር 5 2017 ስርጭታችንን ያስተናገድናችሁ ተኮላ ወርቁ እኔም ይትባረክ ወንድማገኝ ደና ቆዩልን ይያል በዚሁ እንሰናበታችኋለን። ድል ለኢትዮጵያ ህዝብ።
Oh, yeah.